ይህ ምስራች ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። እንደምን አመሻችሁ በጌታ የተወደዳችሁ ክቡራን አድማጮቼ። የእግዚአብሔር ፈቃድ ሆኖ እንደገና ደግሞ ወደ ዘላለማዊ በረከቱ ወደ ዘላለማዊ ማዕዱ አንድ ላይ በዚህች በራዲዮ ሞገድማ ካኝነት ተሰብስቦናል። እግዚአብሔርን ምን ይሳነዋል? መሶቡ ሁሉ ጊዜ ሙሉ ነው። ኦ እግዚአብሔር እንዴት ድንቅ አምላክ ነው ወዳጆቼ። አድማጮቼ እግዚአብሔር በሥራው ፈጽሞ የማይወቀስ እውነተኛና ትክክለኛ አምላክ ነው። የቀኑን ክፍለ ጊዜ በጣም አስረዘምክ፣ ማታውን ወይም ሌሊቱን ደግሞ አሳጠርክ፣ ወይንም ደግሞ ሌሊቱን አስረዘመ ቀኑን ደግሞ አሳጠርክ፣ ፀሐዩ በረታ ዝናቡ በዛ ብሎ የሚከሰው የሚከለክለው ማን ነው? እግዚአብሔር ለሕዝቡ ለፍጥረታቱ የሚረባውን ያውቃል። ሁሉን በወቅቱና በሰዓቱ ማደልን ያውቅበታል። እግዚአብሔር ከአእምሮአችን በላይ የሆነውን ነገር ድንቅን ነገር ደግሞ ማድረግን ያውቅበታል። የኔና የናንተ የተበላሸን ሕይወት እንደገና ቀርጾ በልጁ በጌታ በኢየሱስ ክርስቶስ እንዲስተካከል፣ እንዲጠራ፣ እንዲቀደስ ያደረገው ነው እግዚአብሔር ነው። ወገኖቼ የበላነው ምግብ ሕይወታችንን አላስተካከለም። የተለያዩ የምናነባቸው መጽሐፍት፣ መጽሔቶችና ጋዜጣዎች፣ የምንሰማቸው በቲቪ የምናያቸው ልዩ ልዩ ነገሮች ሁሉ ዛሬ ሕይወታችንን ፈጽሞ አልለወጡም። የኔና የእናንተን ሕይወት አበጃጅቶና ቀርጾ ሊያቆም የቻለው የእግዚአብሔር ቃል ብቻ ነው። ኦ ጌታ ሆይ እንዴት ድንቅ ነ!
ኦ ጌታ ሆይ ሥራ ድንቅ ነው።
እግዚአብሔር አምላካችን ሆይ እናመሰግንሃለን። ዛሬም ደግሞ ለኔና ለወገኖቼ ልትናገር ወደህና ፈቅደ ወደ ማዕድህ ደግሞ ስለ ሰበሰብከን ክብር ለስምህ ይሁን። በዚህች ሰዓት ደግሞ ከቤተ ክርስቲያን ርቀው ያሉትን፣ ለብቻቸው በሥራ ምክንያት ወደ ገጠር ራቅ ብለው የሄዱትን፣ በተለያየ ዐይነት ሁኔታ ከወገን ከዘመድ ተለይተው ኖ አንድ ላይ ከጓደኞቻቸው ጋር አንተን ሊያመልኩ ያልቻሉትን እግዚአብሔር ሆይ በዚህ በራዲዮ ሞገድማ ካኝነት ደግሞ ወደ ልባቸው ድርሰ ስለምትጣጽናናቸው ኖ ጌታዬና መዳንቴ ሆይ ስለምትናገራቸው ስለወደፊቱ ስለአለፈው ስለአሁኑ ኔታ ስለመንግስተ ሰማያት ክብርና ታላቅነት ስለታላቁ ቃልህም ደግሞ ስለምትገልጥላቸው በመንፈስ ቅዱስም ስለምትገናኛቸው እኔ ባሪያ መሰግነሃለሁ። ክብር ለስሜ ይሁን ጌታ ኢየሱስ ክርስቶስ። በዚህን ሰዓት ደግሞ እንደ ቃልህ ታላቅነት እንደ ቃልህ ፈዋሽነት እንደ ቃልህ ጣፋጭነትና ዘላለማዊነት እያንዳንዳችንን በዚህን ሰዓት እንድትገናኘን እለምናሃለሁ። በጌታ መንፈስ ቅዱስ ደግሞ አንድን ነገር እግዚአብሔር ሆይ ሳንማር በጌታ መንፈስ ቅዱስ ደግሞ ሕይወታችንን ነክተ ለውጠ እግዚአብሔር አምላካችን ሆይ ጌታ ታላቅ ነው ኢየሱስ ጌታ ነው ማለት የምንችልበትን ጉልበትና አቅም እንድትሰጠን ወደ አንተ እንጸልያለን። ስለሰማህን ክብር ለስሜ ይሁን በጌታችንና በመድኃኒታችን በኢየሱስ ክርስቶስ ያው ስም። አድማጮቼ መጽሐፍ ቅዱስ ለዘመናችን ጠቃሚ ነውን በሚል ርዕስ ላይ ተመርኩዘን በተከታታይ سنመለከት የነበረውን ትምህርታችንን ዛሬም እንቀጥላለን። ባለፉት ክፍለ ጊዜያት ሰባቱን ተከታታይ ክፍሎች ወይም ትምህርቶች ተመልክተናል ማለት ነው። ዛሬ ስንተኛው ይሆናል? አዎ ስምንተኛው ይሆናል ማለት ነው። ባለፈው ክፍለ ጊዜ መጨረሻ ላይ ስላብርሆት سنመለከት ነበር። ዛሬ ደግሞ ቅዱሳት መጻሕፍትን መተርጎም ማለት ምን ማለት እንደሆነ አንድ ላይ እንመለከታለንና እስቲ መጻሕፍ ቅዱሶቻችሁን ወይንም ደግሞ መጻፊያ ደብተሮቻችሁንና እርሳሶቻችሁን እስክታዘጋጁ በዚህቻችን ሙዚቃ አብረን እንቆያለን። ሰዓት መጻፍትን መተርጎም ስንል ለእግዚአብሔር ቃል ስለምንሰጠው ትርጉም ወይም ፍቺ መናገራችን ነው። በዘመናችን ብዙ አብያተ ክርስቲያናት ሊኖሩን የቻሉት በዚህ ምክንያት ነው። የተለያዩ መምህራን የራሳቸውን ትርጉም ይዘው ይቀርባሉ። ብዙን ጊዜ ደግሞ ስህተት ስለሚኖር አለመግባባት ይፈጠራል። ቅዱሳት መጻሕፍትን ስንተረጉም ልንከተላቸው የሚገቡን አንዳንድ መመሪያዎች አሉ። ከነርሱም ጥቂቶቹ የሚከተሉት ናቸው። አንደኛ ጠቅላላ የመጽሐፍ ቅዱስ ዓላማን ማገናዘብ መቻል አለብን። ልብ በሉ፣ ጠቅላላ የመጽሐፍ ቅዱስ ዓላማን ማገናዘብ መቻል አለብን። ስለማንኛውም የቅዱሳት መጻሕፍት ድምዳሜ ላይ ከመድረስ በፊት ወገኔ ሆይ ሙሉ መጽሐፍ ቅዱስ ግልጥ ሊሆንልህ ይገባል። ከተሰጠው ርዕሰ ጉዳይ ጋር የሚያያዙ ጥቅሶችን በሙሉ ማገናዘብ ይኖርብሃል። ሁለተኛ ቃሉ ወይም ክፍሉ የተጻፈው ለማን ወይም ለነማን ነው የሚለው ደግሞ ቀጥሎ ሊታሰብበት የሚገባ ጉዳይ ነው። ፈጠን ፈጠን ይያላችሁ ነጥቦቹን ያዙ። ቃሉ ወይም ክፍሉ የተጻፈው ለማን ወይም ለነማን ነው የሚለው ደግሞ ለማን ወይም ለነማን ነው የሚለው ደግሞ ቀጥሎ ሊታሰብበት የሚገባ ጉዳይ ነው። ሊታሰብበት የሚገባ ጉዳይ ነው። ለምሳሌ ያክል እግዚአብሔር ኢያሱን ምን አለው? ተነሳና ይህን ዮርዳኖስን ተሻገር ብሎት ነበር። ኢያሱ ምዕራፍ 1 ቁጥር 2ን ተመልከቱ። በዚያ ስፍራ በነበርኩበት ጊዜ አሉ በአንድ ወቅት ዶክተር መጊ ስለዚህ ጉዳይ ሲያስረዱን በዚህ በዮርዳኖስ ወንዝ ማለታቸው ነው። በዚያ ስፍራ ወይም በዛ ሀገር በነበርኩበት ጊዜ ይህንን እግዚአብሔር ኢያሱን ተነሳና ዮርዳኖስን ተሻገር ያለውን ወንዝ እኔም ተሻግሬ አይቻለሁ። ይሁን እንጂ ይህን የቅዱስ መጽሐፍ ክፍል ለመፈጸም አልነበረም ምን የተሻገርኩት ካሉ በኋላ እግዚአብሔር ይህን የተናገረው ለኢያሱ እንደነበር አውቃለሁ። እኔ ከዚህ የምማረው አሉ፣ እኔ ከዚህ የምማረው ከፍተኛ ትምህርት እንዳለ አምናለሁ። የቅዱሳት መጽሐፍት ቃላት በሙሉ ለኔ ናቸው እንጂ የኔ አይደሉም አሉ። አው ወገኖቼ፣ ይህን እውነት በአእምሮ መያዙ በጣም ይጠቅማል። ሶስተኛ፣ አንድ ድምዳሜ ላይ ከመድረሳችን በፊት አውደ ምንባቡን በሙሉ መረዳት አለብን። ፈጠን በሉ። አንድ ድምዳሜ ላይ ከመድረሳችን በፊት አውደ ምንባቡን በሙሉ መረዳት አለብን። ጠቅላላ ምንባቡ የሚናገረው ስለ ምንድን ነው? ከዚያ ጉዳይ ጋር የሚስማሙ ሌሎች የቅዱሳት መጻሕፍት ክፍሎችስ አሉን? በማለት መጠየቅ ይኖርብናል። አራተኛ፣ የመጀመሪያው ወይም ዋናው ጽሑፍ ምን እንደሚል ለመረዳት ሞክር። ምንም እንኳ ዕብራይስጥ ወይም የግሪኩ መጽሐፍን ቅዱስ የማታነብ ልትሆን ትችላለህ። ይሁን እንጂ ከትክክለኛው የዕብራይስጥ ወይም የግሪክኛው ትርጉም ጋር የሚስማሙ መጽሐፍ ቅዱሶችን ብታነብ የመልእክቱን ሐሳብ ማግኘት ትችላለህ። እነዚህ የዕብራይስጥ ወይም የግሪኩ ትርጉም መጽሐፍ ቅዱሶች የየራሳቸው ጠቀሜታ ሊኖራቸው ቢችልም በትርጉም ይዘታቸው ወደ እነዚህ መጻሕፍት የሚጠጉትን መጽሐፍ ቅዱሶች መጠቀሙ ይበልጥ አስፈላጊ ነው። እንደሚታወቀው ክርስቲያናዊ አስተምህሮን በተመለከተ የተለያዩ ቡድኖች ተከፋፍለዋል። ብዙ የሃይማኖት ክፍሎችም በአሁኑ ጊዜ እንዳሸን እየፈለቁ ናቸው። መጽሐፍ ቅዱስን ሲተረጉሙ የራሳቸው ቡድን አመለካከትን በውስጡ ለማከል ወደ ኋላ የሚሉም አይደሉም። ስለዚህም የሆነ አመለካከት ያላቸው ሰዎች መጽሐፍ ቅዱስን ሲተረጉሙ በዚሁ ልቀኛ አመለካከታቸው የተቃኘ የመጽሐፍ ቅዱስ ትርጉም ነው የሚኖረው። ስለዚህ ያልተከለሰ፣ ያልተበረዘ ወደ ዕብራይስጡ ወይም ወደ ግሪኩ የሚጠጋውን የመጀመሪያውን ትርጉም መጠቀሙ ይበልጥ ጠቃሚ ሊሆን ይችላል። አንዳንድ ክርስቲያናዊ አስተምህሮን የሚያከሩ ክርስቲያኖች ቢተረጉሙትም እንዲሁ ይህንኑ አክራሪነታቸውን በትርጉማቸው ውስጥ ያንጸባርቁታል። ይሁን እንጂ በመጀመሪያ መጽሐፍ ቅዱስን እየተረጎሙ ሰዎች መጽሐፍ ቅዱስ የእግዚአብሔር ቃል ለመሆኑ ጽኑ እምነት ስለነበራቸው እንደ እግዚአብሔር ቃልነቱ ነበር ተገቢውን አክብሮት የሰጡትና የተረጎሙት። ዋናው ነገር መጽሐፉ ሊያስተላልፍ ስለፈለገው ትክክለኛ ትርጉም ጥንቃቄ ማድረጉ ላይ ነው። አምስተኛ፣ መጽሐፍ ቅዱስን በቀጥተኛ ትርጉሙ ተረዳው። በአንድ ወቅት ሟቹ ዶክተር ዴቪድ ኩፐር ግልጹን የቅዱሳት መጻሕፍት እውነት ከተረዳ ሌላ ትርጉም አትፈልግለት፣ ያ ከሌሎች ምንባቦች፣ ከሌሎች የአነጋገር ፈሊጦች እንዲሁም መሠረታዊ እውነቶች አንጻር ሌላ ትርጉም የሚሰጠው እስካልሆነ ድረስ በቀጥተኛ ትርጉሙ ውሰደው ብለው ነበር። ከዚህ በመቀጠል ደግሞ ስለ መጽሐፍ ቅዱስ አንዳንድ መመሪያዎችን አብረን እንመለከታለን። መዝሙር 119 ቁጥር 18 እንዲህ ይላል፣ ዓይኖቼን ክፈት ከሕግህም ታምራትን አያለው ይላል። እግዚአብሔርን ቃል በተመለከተ እያንዳንዳችን ልንከተላቸው የሚገቡን መመሪያዎች ይኖራሉ። እነዚህን መመሪያዎች ብትከተሉ ወገኔ ሆይ ሕይወትህና ልብ በባርኮት እንደሚሞላ ላረጋግጥልህ ወዳለሁ። ቅዱሳት መጻሕፍትን ስታጠና ደግሞ እነዚህ መመሪያዎች በጣም አስፈላጊ ናቸው። ምንም ያክል ትንሽ ቢሆን ከፋርማሲ ወይም ከመድኃኒት ቤት ሄደን የምንገዛው እያንዳንዱ የመድኃኒት ብልቃጥ መድኃኒቱን እንዴት መጠቀም እንደምንችል የሚያስረዳ መመሪያ ተጽፎበታል ወይንም ደግሞ ተጽፎ ብልቃጡን በያዘው ካርቶኒ ውስጥ ይቀመጣል። ለተለያዩ አገልግሎት የምንገዛቸው ቃዎችም ስለ አጠቃቀማቸው የሚገልጽ መመሪያ በላያቸው ላይ ይኖራል። የእግዚአብሔርን ቃል ስናጠና ታዲያ መመሪያ የሚሆኑን 7 ነጥቦች እንደሚከተለው እንመለከታለን። ፈጠን ፈጠን እያላችሁ ጻፉ። መጽሐፍ ቅዱስን ወዳጄ ሆይ ስታጠና በጸሎት ጀምር። ይህ የመጀመሪያው ነው። በጸሎት ጀምር። ሁለተኛ፣ መጽሐፍ ቅዱሱን በጥንቃቄ አንብብ። መጽሐፍ ቅዱሱን በጥንቃቄ አንብብ። ሶስተኛ፣ መጽሐፉን በጥንቃቄ አጥና። በጥንቃቄ አጥና። አራተኛ፣ ያነበብከውን ቃል ረጋ ብለህ አሰላስል። ያነበብከውን ቃል ወይም ክፍል በጥሞና ረጋ ብለህ አሰላስል። አምስተኛ፣ መጽሐፍ ቅዱስን በተመለከተ ሌሎች የተጻፉትን ጽሑፎች ወይም መጻሕፍቶች መጽሔቶችም ወይም ጋዜጦች ሊሆኑ ይችላሉ አንብብ። መጽሐፍ ቅዱስን በተመለከተ ሌሎች የተጻፉትን ጽሑፎች ወይም መጻሕፍቶች ወይም መጽሔቶች አንብብ። ስድስተኛ፣ ለመጽሐፍ ቅዱስ በሙሉ ልብህ ታዘዝ ወይም ተገዛ። ለመጽሐፍ ቅዱስ በሙሉ ልብህ ታዘዝ ወይም ተገዛ። ከመጽሐፍ ቅዱስ ያገኘውን ቃል ወይም የተማርከውን ደግሞ ለሌሎች አካፍለው። ከመጽሐፉ ማለትም ከመጽሐፍ ቅዱስ ያገኘውን በረከት ቃሉን ለሌሎች አካፍለው። እነዚህ አንድ ሰው መጽሐፍ ቅዱስን ሲያጠና ሊከተላቸው የሚገቡ 7 ነጥቦች ናቸው። ሌሎች ተጨማሪ ነጥቦችን ማከል ቢቻልም መሰረታዊና ዋነኞቹ እነዚህ ይመስሉኛል። መጽሐፍ ቅዱስን አስመልክቶ አንድ ሰው እጥር ምጥን ባለ ሁኔታ እንዲህ በማለት ተናግሮ ነበር። መጽሐፍ ቅዱስን በአእምሮ ይወቀው፣ በጥንቃቄ በልብ ውስጥ ያዘው፣ በሕይወት ግለጠው፣ በዚህ ዓለም ደግሞ ዝራው ብሎ ነበር። ቀጥለን የምንመለከታቸውን አንዳንድ ነገሮች ይህ አባባል በቀጥታም ይሁን በተዘዋዋሪ ሊገልጥልን ይችላል። አንደኛ፣ መጽሐፍ ቅዱስን ስታነብ ወይም ስታጠና በጸሎት ጀምር። ባለፈው ጊዜ መጽሐፍ ቅዱስ ከሌሎች የተለየ መጽሐፍ መሆኑንና እንድንረዳው ከተፈለገም መንፈስ ቅዱስ አእምሮአችንን ሊያበራልን እንደሚገባ መመልከታችን ወይም መማራችን ይታወሳል። አንድን የፍልስፍና መጽሐፍ እንደ ምሳሌ ብንወስድ መጽሐፉን የጻፈው ሰው እስከሆነ ድረስ ሌላው ሰው ይረዳዋል። ሂሳብን ወይም ሌሎች የእውቀት መስኮችን በተመለከተም እንዲሁ ነው የሚሆነው። እስከ ዛሬ ድረስ ሰው መረዳት ያልቻለው በሰው የተጻፈ መጽሐፍም አልነበረም አይኖርምም። መጽሐፍ ቅዱስ ግን ከእነዚህ ሁሉ ልዩ ነው። መሪያችን መንፈስ ቅዱስ እስካልሆነ ድረስ፣ አስተማሪያችን መንፈስ ቅዱስ እስካልሆነ ድረስ መጽሐፍ ቅዱስን ከቶውኑ መረዳት አይቻልም። በስጋ አይምሮ ማለት ነው። ሊያስተምረንም ፈቃደኛ ነው ጌታ መንፈስ ቅዱስ። ጌታ ኢየሱስ ክርስቶስ ራሱ ወደ እውነት ሁሉ ይመራችኋል ብሎናል። ዮሐንስ 16 ቁጥር 13 መንፈስ ቅዱስ ወደ እውነት ሁሉ ይመራችኋል ብሎናል ጌታ። መጽሐፍ ቅዱስን ለማንበብ ስንገልጥ አይኖቼን ክፈት ከሕግህም ታምራትን አያለሁ በሚለው በዘማሪው በዳዊት ጸሎት መጀመር መቻል አለብን። ዳዊት ይህን የጸለየው አምስቱን የሙሴ መጻሕፍት አስመልክቶ ቢሆንም እኛ ግን በመጽሐፍ ቅዱስ ውስጥ ያሉትን 66ቱንም መጻሕፍት በተመለከተ ወይም ባካተተ ሁኔታ አይኖቼን እግዚአብሔር ሆይ ክፈት ከሕግህም ታምራትን አያለሁ ብለን እንጸልይ። ወዳጆቼ እንዲሁም አድማጮቼ፣ ጳውሎስ ለኤፌሶን ሰዎች በጸለየበት ጊዜ ስለ ጤንነታቸው አልጸለየላቸውም። ይህን ልብ በሉ። ምንም እንኳ በሌላ ጊዜ ሊጸልይላቸው ቢችልም ማለቴ ነው፣ ባለጸጋ እንዲሆኑም አልጸለየላቸውም። ጳውሎስ ለኤፌሶን ሰዎች ጳውሎስ ያቀረበው የመጀመሪያው ጸሎት ስለዚህ እኔ ደግሞ በእናንተ ዘንድ ስለሚሆን በጌታ በኢየሱስ ስለማመንና ለቅዱሳን ሁሉ ስለሚሆን መውደድ ሰምቼ ስለ እናንተ እያመሰገንኩ ስጸልይ ስለ እናንተ ማሳሰብን አልተውም ብሏቸው ነበረ። ኤፌሶን ምዕራፍ 1 ቁጥር 15 እና 16ን ይመለከቷል። አሁን ደግሞ ቀጥሎ የሚጸልይላቸው ስለ ምንድን ነው? እስቲ እንመልከት። የክብር አባት የጌታችን የኢየሱስ ክርስቶስ አምላክ እርሱን በማወቅ የጥበብንና የመገለጥን መንፈስ እንዲሰጣችሁ ለምናለሁ። ይህም የልባችሁ ዐይኖች ሲበሩ የመጥራቱ ተስፋ ምን እንደሚሆን፣ በቅዱሳንም ዘንድ ያለው የርስት ክብር ባለጠግነት ምን እንደሚሆን ለምናምንም ከሁሉ የሚበልጥ የኃይሉ ታላቅነት ምን እንዲሆን ታውቁ ዘንድ ነው ይላል። ኤፌሶን 1 ቁጥር 17 እና 18ን ይመለከቷል። እንግዲህ ከዚህ መረዳት እንደሚቻለው ወገኖቼ፣ ጳውሎስ እርሱን ለማወቅ የጥበብና የመገለጥ መንፈስ እንዲኖራቸው ማለትም የእግዚአብሔርን ቃል እንዲያውቁ ነበር የጸለየላቸው። የመረዳት ዐይኖቻቸው እንዲበሩ በክርስቶስ የተጠሩበት ተስፋ ምን እንደሆነ በሚገባ እንዲያውቁ ነበር የጸለየላቸው። ይኸው ነበር የሐዋርያው ጳውሎስ ጸሎት ወገኖቼ። በጸሎታቸው የሚያስቡኝ ሰዎች ካሉ በእውነት ላለው ወገኖቼ ከእናንተ ማለቴ ነው፣ በበኩሌ መንፈሳዊ ዐይኖቼ እንዲበሩ እንዲጸልዩልኝ ነው በዚህን ሰዓት የምጠይቃችሁ። አዎ በዚህን ሰዓት ራዲዮናችሁን ከፍታችሁ ይህንን መልእክት ስታደምጡ ሳለ እኔ የምጠይቃችሁ ስለ ሌላ ሳይሆን በጸሎታችሁ ሁሉ መንፈሳዊ ዐይኖቼ እንዲበሩ እንድትጸልዩልኝ ነው። ለእኔም ሆነ ለእናንተ በጣም የሚያስፈልገን እውነት ነገር ቢኖር የእግዚአብሔርን ፈቃድ ማወቅ እንደሆነ 100% አምናለሁ። የእግዚአብሔር ፈቃድ የእግዚአብሔር ቃል ነው። መንፈስ ቅዱስ አስተማሪያችን ካልሆነ በቀር ወገኖቼ የእግዚአብሔርን ቃል ከቶውኑ መረዳት አንችልም። ሐዋርያው ጳውሎስ በመጀመሪያው የቆሮንቶስ መልእክቱ የሚናገረውም ይህንኑ ነው። እንዲህ አለ፣ እኛ ግን ከእግዚአብሔር እንዲያው የተሰጠንን እናውቅ ዘንድ ከእግዚአብሔር የሆነውን መንፈስ እንጂ የዓለምን መንፈስ አልተቀበልንም። መንፈሳዊውን ነገር ከመንፈሳዊ ነገር ጋር አስተያይተን መንፈስ በሚያስተምረን ቃል ይህን ደግሞ እንናገራለን እንጂ የሰው ጥበብ በሚያስተምረን ቃል አይደለም። ለፍጥረታዊ ሰው የእግዚአብሔር መንፈስ ነገር ሞኝነት ነውና አይቀበለውም። በመንፈስም የሚመረመር ስለሆነ ሊያውቀው አይችልም ብሏል። አንደኛ ቆሮንቶስ ምዕራፍ 2 ከቁጥር 12 እስከ 14 አንደኛ ቆሮንቶስ ምዕራፍ 2 ከቁጥር 12 እስከ 14 ውድ አድማጮቼ፣ ብዙ ሰዎች ከመጽሐፍ ቅዱስ ተገቢውን የቃሉን በረከት የማያገኙበት ምክንያት መንፈስ ቅዱስ እንዲያስተምራቸው ስለማይፈቅዱ ነው። የእግዚአብሔር ቃል ከሌሎች መጻሕፍት የተለየ ነው። ተፈጥሯዊ ሰው እነዚህን ነገሮች ሊቀበላቸው አይችልም። ለእርሱ ሞኝነት ናቸው። ከእግዚአብሔር በነጻ የተሰጡንን ነገሮች እናውቅ ዘንድ እግዚአብሔር መንፈሱን ሰጥቶናል። አስተማሪያችን እርሱ ብቻ ነው። የእግዚአብሔርን ቃል እውንና ሕያው ሊያደርግልን የሚችለውም እርሱ ራሱ ነው። በቃሉ አማካይነት እግዚአብሔር ከኛ ጋር ተራክቦ ወይም ግንኙነት ማድረግ ይፈልጋል። ይሁን እንጂ መጽሐፍ ቅዱስ መለኮታዊ መጽሐፍ ነው። የክርስቶስን ነገሮች የሚገልጥልን መንፈስ ቅዱስ ስለሆነ ባለንበት ተፈጥሯዊ ደረጃ ከኛ ጋር ግንኙነት ወይም ተራክቦ ማድረግ አይችልም። ይህን የመጽሐፍ ቅዱስ ቃል ልብ አድርገ ወዳጄ ሆይ አድምጥ። በእርሱ ውስጥ ካለው ከሰው መንፈስ በቀር ለሰው ያለውን የሚያውቅ ሰው ማን ነው? እንዲሁም ደግሞ ከእግዚአብሔር መንፈስ በቀር ለእግዚአብሔር ያለውን ማንም አያውቅም ይላል አንደኛ ቆሮንቶስ ምዕራፍ 2 ቁጥር 11። መንፈስ ቅዱስ ለምን መምህራችን ሊሆን እንደሚገባ ይህ ቃል በጣም ግልጽ በሆነ ሁኔታ የሚያስረዳ ይመስለኛል። እኔና እናንተ በተለያየ ሁኔታ እርስ በርሳችን ልንገናኝ እንችላለን። እኔና እናንተ እርስ በርስ እንረዳዳለን። አንዱ ሌላውን ሊረዳው ይችላል ማለት ነው። እግዚአብሔርን ግን በሥጋ ዐይን ፈጽሞ ልንረዳው አንችልም። አንድ ወጣትና አንድ ሽማግሌ ሰው ሙሉ በሙሉ በአመለካከታቸው ላይስማሙ ይችሉ ይሆናል። ይሁን እንጂ ሁለቱም ሰብአዊ ፍጡራን ናቸውና እርስ በርስ ይግባባሉ። አንዱ ሰው ሌላውን ሰው ይረዳዋል። ራሱን ካልገለጠልኝ በቀር እግዚአብሔርን እኔ ፈጽሞ ልረዳው አልችልም። ወገኖቼ፣ የአንድ ቤተ ክርስቲያን መጋቢ በነበሩበት ዘመን ዶክተር መጊ ስለ ደረሰባቸው ሁኔታ ሲናገሩ እንዲህ አሉ። እኔ የአንድ ቤተ ክርስቲያን መጋቢ በነበርኩበት ዘመን አንድ ጠዋት ከመኝታዬ ስነሳ ሌሊቱን በረዶ ጥሎ ስለ ነበር መሬቱ በሙሉ በነጭነት ተሸፍኖ በጣም ደስ ይል ነበር። ታዲያ እኔ በመኝታ ክፍሌ በመስኮት በኩል አሻግሬ ስመለከት አንድ ጎረቤቴ የሆነ የቤተ ክርስቲያናችን ሽማግሌ ናየው። ቆም ብሎ አካባቢውን በሙሉ ይቃኛል። እኔ የነበረኝ አይነት ስሜት እንዳለው ስለ ተረዳውም ፈገግ አልኩኝ። ጥቂት እንደ ተራመደ አዳለጠውና ይህ ሰው ወደቀ። ከወደቀበት ተነስቶም ዙሪያውን ቃኘና ወይም አማተረና ማንም እንዳላየው ካረጋገጠ በኋላ እንደገና ተረጋግቶ ጉዞውን ፈጠን ፈጠን በማለት ጀመረ። ያ ወዳጄ ወድቆ ሲነሳ ምን እንደተሰማው እቤቴ ውስጥ ቆሜ እረዳለሁ። ምክንያቱም በእርሱ ውስጥ ያለው ስሜት እኔም ውስጥ ስላለ ነውና። እግዚአብሔርን ግን ወገኖቼ፣ በዚህ መልኩ ማንም ፈጽሞ ከቶኑ ሊረዳው አይችልም። እግዚአብሔርን ሊረዳው የሚችል የእግዚአብሔር መንፈስ ብቻ ነው። መንፈሳዊውን ነገር ከመንፈሳዊ ነገር ጋር እያስተያየ መንፈስ ቅዱስ የሚያስተምረንም በዚህ ምክንያት ነው። የዛሬው ትምህርታችን እንግዲህ ወዳጆቼ እዚህ ላይ ይጠናቀቃል። ደህና አደሩ።
አልተለየንም ጨሆነን አልተገኘንም